የቅኔ ደራሲ ከመላከ ብርሃን አድማሱ ጀንበሬ በመጽሐፈ ቅኔ ወይም ዝክረ ሊቃውንት ላይ የተገኘ ድርሰቱ ጊዜ ሳይወስነው በየጊዜው ከየሰው ልቡና ሲመነጭ ሲፈልቅ የሚኖር ነው። መጀመሪያ የጀመረው የወጠነው ማን ነው? የተጀመረበት ዘመኑስ መቼ ነው ቢሉ በአጼ ገብረ መስቀል ዘመን ቅዱስ ያሬድ ጸዋት ወዜማን ሲደርስ ጀምሮታል። እርሱ መጀመሩ በምን ይታወቃል ቢሉ ያሬድ ምዕራፍ በተባለው ድርሰቱ ምቅናይ ሰርቷል። የቅኔና ምቅናይ አንድ ከሆነ ብለው ያሬድ ጀምሮታል ይላሉ። አንድም በዚሁ ምዕራፍ በተባለው ድርሰቱ ዋዜማ ሚበዝሁ ይትባረክ ዘይእዜ መወድስ ኩልክሙ እያለ በመስራቱ ይታወቃል ይላሉ። ይህስ እንዳይሆን ቅኔ ማለት ዘወትር በየቀኑ ከየሰው ልቡና ሲፈጠር የሚኖር አዲስ እንግዳ ድርሰት ነው። ያው ደራሲው ቢሆን እንኳ አንድ ቀን ከተናገረውና ካሰማው በኋላ በሁለተኛ ጊዜ መልሶ ሊጠቀምበት አይችልም። የያሬድ ድርሰት ግን ምቅናዩም ሆነ ሌላው ያው እየተመላለሰ አስፈላጊ በሆነበት ጊዜ ሁሉ ይዘመራል እንጂ እንደ ቅኔ ዘወትር የሚታሰብ እንግዳ ድርሰት አይደለም። ስለዚህ ግብሩን ሳይሆን ስሙን ብቻ አስጠግቶ ቅኔን ቅዱስ ያሬድ ጀምረው ማለት አጥጋቢ ታሪክ ሆኖ አይገኝም። ከዚህ ይልቅ ከቅኔ ድርሰት የያሬድ ድርሰት መቅደሙ የማይካድ ነው። ቅኔ በያሬድ መዝሙር አልፎ አልፎ እንደ ጌጥ እንደ ፈርጥ እየገባ የሚዘመር ስለሆነ ዋዜማ ይበዝሁ መወድስ ኩልክሙ መባልን ስሙን ከያሬድ ይትባሃል ወስዶታል ቢባል አጥጋቢ ሳይሆን አይቀር። የሚያገባውን ስርዓት በቦታው እናመጣዋለን። እንግዲያ ማን ጀምሮታል ቢሉ ዮሐንስ ዘገብሎን የተባለ የዋድላ ተወላጅ ነው የሚሉ አሉ። ተዋነይ ወይም ለቀስቲፋ የተባለ የጎጃም ተወላጅ ነው የሚሉም አሉ። የሁለቱ መረጃ በየበኩላቸው የጎጃም አገባብ የዋድላ አገባብ የጎጃም ቅኔ የዋድላ ቅኔ እየተባለ እስከ ዛሬ ድረስ ሲወርድ ሲዋረድ የቆየ ዛሬም ያለ ስለሆነ የሁሉንም አዎን ብሎ ከመቀበል በቀር የሚያጣላ ነገር የለበትም ብለን ከሁለቱም ወገን ያገኘነውን አጭር ታሪክ እንጽፋለን። አንደኛ፣ ዋድሎች ቅኔን የጀመረ ያሬድ ነው የሚለውን ታሪክ መሰረት አድርገው በ1460 ዓ.ም ዮሐንስ ገብላዊ ያሬድ የቅኔን መንገድ ጀምሮ እንደነበረ አይቶ ግለጽልኝ ብሎ በቦረናና በአማራ ሳይንት መካከል በሚገኝ ደብረ ታቦር በሚባል ቦታ ሱባኤ ገባ። ይህም ቦታ የአጼ ይኩኖ አምላክ ከተማ ነበረ ይባላል። ከዚህ በኋላ ምስጢሩ ከነ ቤቱ ተገልጾለት ከቅዱስ ያሬድ አያይዞ ደርሶታል። ከዚህ በኋላ ለአባ ወልደ ገብርኤል አስተማረው። አባ ወልደ ገብርኤልም ለሰምራአብ አስተማረው። ሰምራአብም የሚያስተምር በ1470 ዓ ም ግድም በአጼ በእደ ማርያም ዘመን ስለነበረ ንጉሱ አጼ በእደ ማርያም ሰምራአብን አንተ ከነ አባት እንዲያው ትለፈልፋለህ እንጂ ከማን አግኝታችሁታል አለው። ሰምራአብም ይህን የምትጠራጠር ከሆነ ሱባኤ ብንገባ እግዚአብሔር ቸር ነው ይገልጽልናል አለው። ንጉሱም እሺ ብሎ ሱባኤ ቢገቡ የመንፈስ ቅዱስ መሆኑ ተገልጾለት ድረተ ሰብር አጽንኦ ለሰብእና ለህብት ለባህዊ ክርስቶስ በማየ አዲስ ጥምቀት ብሎ ቅኔ ዘረፈ። ቀኑም ጥር 12 የቃና ዘገሊላ ዕለት ስለነበረ ይህ ቅኔ ጉባኤ ቃና ተባለ። ከዚህ በኋላ ሰምራአብ ለልሂብ፣ ልሂብ ለኤልያብ፣ ኤልያብ ለድድቅ ወልደ ማርያምና ለተዋናይ አስተማረ። በዚህ ጊዜ ግራኝ ተነሳና መንግስት ታወከ። ተዋናይ ደቀ እስጢፋ ከሚባል ደሴት ጣና ውስጥ ገብቶ ተቀመጠ። ከዚያ ሲወጣ አገባቡን አጥፍቶ ቅኔውን ብቻ ይዞ ወጣ። መምህሩ ኤልያብ በዚያ ጊዜ ሞቶ ስለነበረ ከወንድሙ ከድድቅ ወልደ ማርያም ለመጠየቅ ፈቃደኛ ባለመሆኑ አገባቡን ትቶ ቅኔውን ብቻ ያስተምር ጀመረ። በጎንጂ አገባብና አርባ ቅምር ማነሱ ስለዚህ ነው። ድድቅ ወልደ ማርያም ግን በዳውንት ውስጥ ጨረቃ ከምትባል ሀገር ገብቶ ከሊቃውንት ሳይለይ አርባ ቅምርና አገባብ ይዞ ተገኝቶ አስተምሯል። ከእርሱ በኋላ ስድስት መምህራን ድድቅ እየተባሉ ተከታትለው አስተምረዋል። ድድቅ ማለትም ጀግና ማለት ነው። የምስጢር ጀግኖች ሲሉ ድድቅ ብለዋቸዋል። በስድስተኛው ድድቅ ጊዜ ጉባኤ ሰፋና ሰባት አዋጅ፣ ሰባት ርባ ቅምር፣ ሰባት አገባብ ተነገረ እያሉ ይተርካሉ። ሌሎች ደግሞ በበኩላቸው ተዋናይ በአጼ እስክንድር ዘመን ጽር ወርዶ ሰባት ያህል ቋንቋ አጥንቶ መጥተዋል። ከሰባቱ አንዱ ቅኔ ነው። ከዚያ መጥቶ ለንጉሱ ለአጼ እስክንድርና ለሌሎችም አዊራ፣ ምንክራ፣ ብሁር ለተባሉ ሰዎች አስተምሮታል። ከዚያ በኋላ እነርሱ በየበኩላቸው አስፈፍተውታል ይላሉ። ነገር ግን የታሪክ ዘመኑ ባጼ እስክንድር ነው ጀማሪውም ተዋናይ ነው የሚለው ታሪክ ቢታመንም ጽር ወርዶ ከጽር ተምሮት መጣ የሚባለው ታሪክ ሊታመንበት አይቻልም። ምክንያቱም በሰምና ወርቅ መንገድ ሰምና ወርቁ አንድ ሆኖ የተጣመረ በአንድ ማስሪያ የታሰረ በህብር መንገድ ንባቡ አንድ ሆኖ ምስጢሩ የተባበረ በአንጻር መንገድ በከመ ወይም በምስጢር የተነጻጸረ እንደ አፍራሽ መንገድ ወርቁ በሰም የተበጠረ ቅጽል ከምሳሌው የሚያስደንቅ ውስጠው ይራው የሚያራቀቅ ቅኔ በኢትዮጵያ እንጂ በሌሎች የማይገኝ ስለሆነ ነው። አይገኝ ማለታችን በውጭ ሀገር ባለቅኔዎች የሚባሉት ፈላስፋዎች የጻፉትን ወደ ግዕዝ ተመልሶ ስንመለከተው ነገሩ ቋሚ ምክሩ ጠቃሚ መሆኑ ባይካድም እንዲህ እንደኛ ቅኔ በሰምና ወርቅ ተጣምሮ ንባቡ አንድ ሲሆን በህብር ተባብሮ ምስጢሩ በውስጠው ይራ ተውጦ በቅጽል ተምሳሌ አጊጦ ቁጥራቸው በበዛ ልዩ ልዩ መንገዶች ሲጓዝ ስለማናየው ነው። የኢትዮጵያውያን ቅኔ በሚገባ ተምረውና አውቀው ወደ የውጭ ሀገር ቋንቋ ለመማር ወደ ውጭ ሀገር ተሰማርተው ቋንቋ አጥንተው የመጡ የኢትዮጵያ ወጣቶችም የአይነት ቅኔ በሌላ ሀገር አለመኖሩን ግዕዝ ያውቃሉ የሚባሉትም ሀገሮች ግዕዝን በቋንቋነቱ ጠባይ እንጂ በቅኔነቱ ጠባይ የማያውቁት መሆናቸውን የእኛን ቅኔ በሚናገሩበት ጊዜ እንኳ የኢትዮጵያ ቅኔ የሚሉት የመልካ መልኩንና የአርኬውን የነግሱን ግጥም መሆኑን ነግረውናል። ይልቁንም ቅኔ ከና አገባቡ ደህና አድርገው ተምረው ወደ ውጭ ሀገርም ሂደው ቋንቋ አጥንተው ለመምህርነት በቅተው በመገኘታቸው በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ግዕዝ በማስተማር የሚገኙት አቶ አለማየሁ ሞገስ ሰዋስወ ግዕዝ በተባለው መጽሐፋቸው ቅኔ በሌላ ሀገር የማይገኝ ግዕዝ ወልዶ አሳድጎ በሽምግልናው ለአማርኛ ያስተዋወቀው የደቂቀ ግዕዝን አንጎል ለማርካት የህሊና ሐሴት፣ የአእምሮ ትፍስህት፣ የድካም መድኃኒት፣ የሐዘን ማስረሻ፣ የፍልስፍና ማጎልመሻ ሊሆን ከልዑል እግዚአብሔር ኢትዮጵያውያን ብቻ የተሰጠ ሀብት ነው። ልዩ ልዩ ልሳናት ስንማር ምናልባት እሱን የመሰለ ጥበብ እንዳለ በማለት በተቻለን መጠን ይልቁንም የግሪክንና የእንግሊዝን ባለቅኔ የሚባሉትን የቅኔያችንን ጣዕም ጠልቶ ያልቀመሰ የሚያደንቀውንና የሚያጋንነውን ግጥም ሁሉ ብናነብ በዚህ አኳኋን እንደ ኮረንቲ ሽቦ ተጣምሮ የሄደውን የቅኔያችንን ምስጢር አገኛለሁ ማለት ከመሬት ቁጭ ብሎ በቀኝ እጅ ሰማይን ደግፎ በግራ እጅ ከዋክብትን መግፋት ሆነብን ብለው ጽፈውልናል። ስለዚህ ከጽር ወርዶ ቅኔውን አመጣ የሚለውን ታሪክ ተወት አድርገን በዮናኒ ቋንቋ የተጻፈውን አገባብ አምጥቶ ከግዕዙ አገባብ ጋር አስማምቶ የጎደለውን መልቶ ለአጼ እስክንድርና ለሌሎችም አስተማረ ብንል ይቀናል።